የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ
በአንድ ሀገር የሚኖር ንጉስ ነበር። እናም ይህ ንጉስ የአገልጋዮቹን ታማኝነት መፈተን ይፈልጋል። 3 አገልጋዮቹን ካስጠራ በኋላ አንድ ትእዛዝ ያዛቸዋል። ጫካ ሄዳችሁ በዚህ ሙሉ ጣፋጭ ፍራፍሬ ለቅማችሁ ይዛችሁ እንድትመጡ ፈልጋለሁ ብሎ ለሶስቱም አንዳንድ ጆንያ ይሰጣቸዋል። የመጀመሪያው አገልጋይ በጣም ቅንና ታማኝ ሰው ነበር። በደንብ ተጠንቅቆ ምርጥ ምርጥ ፍራፍሬዎችን ለጌታው በተሰጠው ጆንያ ሙሉ ይዞ ሄደ። ሁለተኛው አገልጋይ ደግሞ ቸልተኛና ግዴለሽ ሰው ስለነበረ ዝም ብሎ መሬት ላይ ወድቆ ያገኘውን የተበላሸውንም ያልተበላሸውንም አግበስብሶ በጆንያው ሙሉ ጠቅልሎ ይዞ ሄደ። ሶስተኛው አገልጋይ ደግሞ ተንኮለኛና አጭበርባሪ ሰው ነበር። ንጉሱ ይህንን ጆንያ ከፍቶ አያየውም። ቢያየውም እንኳን ጆንያዎቹ ተመሳሳይ ናቸው፣ የትኛው የኔ እንደሆነ አያውቅም ብሎ ጆንያውን በቅጠል ሞልቶ በግዴለሽነት ይዞ ሄደ። ንጉሱ አገልጋዮቹ እስከሚመጡ ጠበቀና ሶስቱም ከመጡ በኋላ ፖሊሶች ጠርቶ እነዚህን 3 አገልጋዮች ለአንድ ወር ያህል እስር ቤት አቆዩዋቸው፣ ምግብ እንዳትሰጧቸው፣ የሰበሰቡትን እየበሉ ይቆዩ ብሎ ትእዛዝ ሰጠ። ፖሊሶችም እንደታዘዙት አደረጉ። በታሰሩበት ወቅት ጥሩ የለቀመው ጣፋጭ ሲመገብ ከረመ፣ ያግበሰበሰው ደግሞ ያንኑ እየበላ ከረመ፣ ቅጠል የሰበሰበው ደግሞ ያንን መመገብ ስለማይችል በረሃብ ሞተ። ዛሬ በግዴለሽነትና ማንም የሚያየኝ የሚጠይቀኝ የለም ብለን የምናደርጋቸው ነገሮች ነገ የሚጎዱን እኛኑ ነው። ዛሬ ለሰዎች ምን አይነት አገልግሎትና ምን አይነት ፍቅርና ታማኝነትን እየሰጠን ነው? የእኛ ነገ እሱ ነው። ሰላም ጤና ይስጥልን ውድ አድማጮቻችን፣ ሳምንት ስንለይ ለዛሬ ቀጠሮ ይዘን ነበረ። በቀጠሯችን መሰረት ተገናኝተናል። የእሷ ድምፅ የተሰኘውን ፕሮግራማችንን ለመስማት ከያላችሁበት በጉጉት እየጠበቃችሁ እንደሆነ ተስፋ እናደርጋለን። የ9ኛው ሳምንት የእሷ ድምፅ የሬዲዮ ፕሮግራም ተዘጋጅቷል። የዛሬውን ለእናንተ ከማድረሳችን በፊት ለማስታወስ ያህል ባለፈው ሳምንት
ኖርዝ አየርላንድ ላይ የነበረው የ30 ዓመት የቆየ ጦርነት በድርድርና በሰላም ውይይት ነው የተፈታው። ሶ ሲዋጉ የነበሩ ሊገዳደሉ የነበሩ ኃይሎች አሁን በጋራ አገር እያስተዳደሩ ነው።
በዚህ ሳምንትም ካሰናዳንላችሁ መካከል
ወይ ለረሃብ ወይ ለጦርነት ወይ ለተሰደዱ ሰዎች ይህንን መደገፍ ነው። ቀጥታ ሰብአዊ እርዳታ ላይ የሚደረጉ ድጋፎች ላይ ነው ሰዎችን የምታገኛቸው።
በኋላ ላይ ሙሉውን እናሰማችኋለን። ቀደም ብለን ያንድን ብልህ ንጉስ ተሞክሮ አስደምጠናችሁ ነበረ። አገልጋዮቹ ለንጉሱ የሰጡትን መልካምም ሆነ መጥፎ ነገር እንደ ክፍያቸው መልሰው አግኝተውታል። ይህ የንጉሱ ተሞክሮ ምን አስታወሰኝ መሰላችሁ? ዛሬ ላይ ለታዳጊ ልጆቻችን የምንሰጣቸው መልካም ነገር፣ የምናመቻችላቸው መልካም ሁኔታ ነገ የተሻሉ እና ከራሳቸው አልፎ ለሌሎች የሚተርፉ በሳል የማህበረሰብ ክፍሎችን መፍጠር እንደምንችል፣ በተለይም ሴቶች ፖለቲካዊ ጉዳዮች ላይ መሳተፋቸውና በውሳኔ ሰጭነት ያላቸው አስፈላጊነት ከወንዶቹ እኩል መሆኑ፣ ሴቶች እነሱን የሚመለከቱ ጉዳዮች ላይ ውሳኔዎችን እንዲያስተላልፉና ያላቸውን የእኩልነት ጥያቄ መፍትሄ ለማግኘት ዋነኛው አማራጭ ነው። ይህንን ደግሞ የምናደርገው ታዳጊዎቻችን ላይ በተገቢው መስራት ስንችል ነው። ለወደፊቱ የበቁ ሴቶችን ማፍሪያ መንገዳችንም ነው። በዓለም ላይ ዛሬ እንደ ምሳሌ የምንወስዳቸው ያደጉት ሀገራት ታዳጊዎቻቸው ላይ ጠንክረው በመስራታቸው ዛሬ ላይ እንደደረሱ የተለያዩ ጽሁፎች ያስረዳሉ። የእኛ ሀገር ሴቶችስ በፖለቲካው ላይ ትርጉም ያለው ተሳትፎ እንዲኖራቸው ምን ቢደረግ መልካም ነው የሚል ሀሳብ ይዛ ባልደረባዬ በእምነት የወንደሰን የተለያዩ ሰዎችን አነጋግራለች። እስኪ መልሳቸውን በጋራ እንስማ።
ፖለቲካው በጣም ሴቶች እንዲሳተፉ የመጀመሪያው ሴቶች ካፓሲቲ ቢልዲንግ ያስፈልጋል። እሱ ካፓሲቲ ቢልዲንግ ከወሰዱ በኋላ ንቁ በሆነ መልኩ ፓርቲሲፔት ያደርጋሉ ብዬ አስባለሁ። ሌላው ብዙ ጊዜ ሴቶች ያው በአሁኑ ሰዓት ንቁ የሆነ ተሳትፎ እያደረጉ ነው እና ኤክስፖዠሩን እንዲያገኙ የተለያየ ስብሰባዎች ወይም የተለያየ የአቅም ግንባታ ክሎት ካዳበሩ በኋላ ፖለቲካው ንቁ የሆነ ተሳትፎ ይኖራቸዋል የሚል አስተያየት አለኝ።
መጀመሪያ ሴቶችና ወጣት ሴቶች በትምህርታቸው እንዲረዱ ማለትም የሚደርስባቸው ጫና አለ አይደለ? ትምህርታቸውን በደንብ እንዳይማሩ እንዳይቀጥሉ ምናምን እነሱን ጫናዎች መቀነስ አለባቸው። ከፈለጉትን ነገር መርጠው እንዲማሩ በፖለቲካ ተሳትፎ ላይ ያላቸውንም እድገት እንዲጨምሩ ነፃ መድረኮችን ማመቻቸት፣ በራስ መተማመናቸውን እንዲጨምሩ የሚያደርጉ ነገሮችንም ማድረግ ይመስለኛል።
ሴቶችን ወደዛ እንትን ውስጥ ለማስገባት ሞቲቬሽን ውስጥ ማለት ተነሳሽነት እንዲፈጠር ማድረግ ብዙ ሴቶቻችንን ወደ ፖለቲካ ውስጥ ማስገባት ሞር የተሻለ አድቫንቴጅ አለው። ምክንያቱም ብዙ ነገሮችን ማለት አንዳንድ ጊዜ ከሴቶች ብዙ ነገሮች ይገኛሉ። በተለያየ ነገሮች የተለያዩ ቆቶች ተደብቀው እንዳይቀሩ የፖለቲካ ሚሆን ግዴታ ፖለቲካ ውስጥ ብቻ ሳይሆን ማህበራዊ ህይወት ላይ ሞር ተሳትፎ እንዲያደርጉ ማለት ይቻላል። ማለት ማበረታታት ሞቲቬሽን ማድረግ አንድ ሰው ሲመጣ ወይም ሁለት ሰው ሲመጣ እነዚያን ሞቲቬት በማድረግ የተለያዩ እንትኖች በማድረግ ወደዚያ ማምጣት ይቻላል። በዚያ መልኩ
መጀመሪያ ትምህርት በትምህርት ደረጃ በቂ የሆነ ትምህርት አክሰስ መኖር ያስፈልጋል ለሴቶች ማለት ነው። አክሰስ ሲባል ትምህርት ቤቶች መገንባት ብቻ ሳይሆን ሴቶች በሚቻለው አቅም ትምህርቱን አቴንድ እያደረጉ የተሻለ ተሳትፎ እንዲኖራቸው ማድረግ ያስፈልጋል ማለት ነው። ከዛ ስለሚጀምር ፕላስ ደግሞ ከትምህርት በኋላ ደግሞ የፖለቲካል ስፔሱን ሰፋ ማድረግ ያስፈልጋል። ያም ማለት ለብዙ ጊዜ በኢትዮጵያ ውስጥ ያለው የፖለቲካ ሲቹዌሽን ተቆጣጥሮት የነበሩት ወንዶች ናቸው። ስለዚህ ሴቶች ወደ ፖለቲካው ዘርፍ እንዲመጡ የተለያዩ አፍርማቲቭ አክሽኖች መኖር አለባቸው። ለምሳሌ በፖለቲካ ፓርቲዎች ውስጥ የሴቶች ተሳትፎ ኮታ ቢኖር፣ ፓርላመንት ውስጥ ሲመረጡ የሴቶች ሞር እንዲሳተፉ ኮታዎች ቢኖሩ፣ በተለያዩ ትሬኒንጎች ሊሆን ይችላል፣ ወርክሾፖች ሊሆን ይችላል፣ ፖለቲካ ውስጥ እየተሳተፉ ያሉ ሴቶችን ወርክሾፖችና ትሬኒንጎችን እያደረግን ያላቸውን ካፓሲቲ ቢውልድ ብናደረግ የበለጠ ለመሳተፍ ፍላጎት ይኖራቸዋል ብዬ አስባለሁ አምናለሁ።
ሴቶች ትርጉም ያለው የፖለቲካ ተሳትፎ እንዲኖራቸው እንዲሁም ውሳኔ የመስጠት አቅማቸው እንዲጠናከር ምቹ ሁኔታዎች ሊመቻችላቸው እንደሚገባ በጉዳዩ ላይ የሚሰሩ ባለሙያዎች ያስረዳሉ። በእምነት ካነጋገረቻቸው ሰዎች የሰማነውም ይህንኑ ነው። እንግዲህ ዛሬ በዋናነት ሴቶችና ልጃገረዶችን በውሳኔ ሰጭነትም ሆነ በፖለቲካው ላይ ትርጉም ያለው ተሳትፎ ማድረጋቸው ያለውን ጠቀሜታ እየተወያየን ነው። እናንተ ሀሳብ አስተያየታችሁን እያቀበላችሁን በተንቀሳቃሽ የስልክ ቁጥራችን ላይ እየደወላችሁ በጋራ እስከ 3:40 አብረናለን። የተንቀሳቃሽ ስልክ ቁጥራችን 0977 110077 ነው። ደውሉ፣ አጭር የጽሑፍ መልእክትም ላኩ። እስኪ ለጊዜው በሙዚቃ አረፍ እንበል። ከሙዚቃው ተመልሰን ተገናኝተናል። የሷ ድምጽ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ምሽት ከ3:10 to 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድስ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ይቀርብላቸዋል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። ቀደም ብለን ሴቶች በፖለቲካው ላይ ትርጉም ያለው ተሳትፎ እንዲኖራቸውና የውሳኔ ሰጭነት አቅማቸው እንዲጠናከር ምን ቢደረግ መልካም ነው የሚለውን ከተለያዩ ሰዎች ሐሳብ ሰማን። ለመሆኑ የሴቶችን የውሳኔ ሰጭነትን አቅም ለማጠናከርና የሴቶችን የፖለቲካ ተሳትፎ ትርጉም ያለው እንዲሆን ለማድረግ የሚጥሩ ባለሙያዎች እንዲሁም በጉዳዩ ላይ የሚሰሩ ግለሰቦች ይህንን እንዴት ያዩታል? እንግዳ ጋብዘን ስለ ጉዳዩ ተመካክረናል። እስኪ ወደ እንግዳችን እንለፍ።
ስሜ ማህደር ዳዲ ይባላል። የትምራን ጊዜያዊ ስራ አስኪያጅ ነኝ። ታዳጊ ወጣት ሴቶችን በዚህ ዘርፍ ላይ እንዲመጡ ማድረግ የመጀመሪያው ነገር ተተኪ ትውልድ ማፍራት ነው። አሁን ያሉ ፖለቲከኞቻችን፣ አሁን ያሉ በአመራርነት ቦታ ላይ ያሉ ሴቶቻችን ነገ የሚተካቸው ሰው ይፈልጋሉ፣ የሚተካቸው ሴት ይፈልጋሉ። እና እነዚህ ልጆች ላይ መስራት የነገዋን ኢትዮጵያ የነገዋን እኩል መብት የሚራመድባትና ከሁሉም ጾታ ተጠቃሚ የምትሆን ኢትዮጵያን ማሰብ ነው እዚህ ላይ መስራት ብዬ አስባለሁ። ሁለተኛ በትምህርት ደረጃ ብትወስጂ፣ በአመራርነት ደረጃ ብትወስጂ፣ በኢኮኖሚው ብትወስጂ፣ ያው አባታዊ ስርዓት ውስጥ እስካለን ድረስ ብዙውን የምታየው የወንዶችን ተሳትፎ ነው። ይሄንን ክፍተት ይሞላል ብዬ አስባለሁ ታዳጊ ልጆች ላይ መስራት።
እንዴት ነው ማብቃት የምንችለው ወደ ውሳኔ ሰጭነት እንዲመጡ የፖለቲካ ተሳትፏቸውንም ከፍ ለማድረግ?
በርካታ መንገዶች ናቸው ያሉት። ወጣት ታዳጊ ልጆችን ለማብቃት የመጀመሪያው ነገር የሚመስለኝ በእውቀት የተሻለ ደረጃ እንዲኖራቸው፣ ተወዳዳሪ እና በራሳቸው የሚተማመኑ ወጣት ሴቶች እንዲሆኑ ማስቻል ነው። ስለዚህ የትምህርት ተደራሽነት ላይ መስራት፣ የትምህርት ጥራት ላይ መስራት፣ ተገቢውን እንክብካቤና ተገቢውን የማመቻቸት እድል መስጠት፣ ነባራዊ ሁኔታ መፍጠር፣ እነዚህን ሴቶች ወደፊት ለፊት እንዲመጡ ማድረግ የምንችልበት አንደኛው መንገድ ነው ብዬ አስባለሁ። ሌላኛው መንገድ ደግሞ ከትምህርት በተጨማሪ በሌሎች አጋጣሚዎች ሁሉ ራሳቸውን መግለጽ እንዲችሉ፣ በራሳቸው መተማመን የሚችሉ ወጣት ታዳጊዎች መሆን እንዲችሉ፣ የነገዋን ኢትዮጵያ ተረካቢዎች እንደመሆናቸው መጠን በራሳቸው የሆኑ ውሳኔዎችን መስጠት የሚጀምሩባቸው ቦታዎች፣ የልምምድ ቦታዎች ያስፈልጓቸዋል ብዬ አስባለሁ። ለምሳሌ ትምህርት ቤቶች ላይ ብትሄጂ ክለቦች አሉ። ክለቦች ላይ መሪዎች እንዲሆኑ ማበረታታት፣ በመሪነት መጥተው የሚመሩትን ሴቶች ደግሞ አርአያ እንዲሆኑ ማድረግ፣ መሸለም፣ ቦታ መስጠቱ ያመጣውን ለውጥ ማሳየት። ስርዓተ ትምህርታችን ራሱ ስለ ጾታ ልጆቻችንን ምን እያስተማረ ነው የሚለውን መፈተሽ ያስፈልጋል። እናት ወጥ ትሰራለች፣ አባት ስራ ውሎ ይመጣል የሚል መጽሐፍ ካለን እነዛም ልጆች ድሪም የሚያደርጉት የመጨረሻ ህልማቸው የሚሆነው ወጥ መስራትና የቤት ኃላፊነትን መውሰድ የሴት ነው የሚለውን እሳቤ ነው። እና አንደኛ በደንብ ስርዓቱን ማየት፣ የትምህርት እንትኖቻችን ምንድን ናቸው፣ ሴትን በምንድን ነው መጽሐፋችን የሚስላት የሚለውን፣ ሁለተኛ እድሎችን መስጠት፣ ማበረታታት፣ እነዚህን ወጣቶች ወደፊት ለፊት እንዲመጡ ያደርጋቸዋል ብዬ አስባለሁ። በገጠሩ ላይ ደግሞ ያለ እድሜ ጋብቻን ማስቆም፣ ጥቃትን ማስቆም፣ ሴቷ ነጻ ሆና ወደ ትምህርት ቤት እንድትሄድ የሚያደርገውን ነገር ሁሉ ማመቻቸት ይሄንን ይፈታል ብዬ አስባለሁ።
የማን ኃላፊነት ነው ይህንን ማድረግ? እስቲ ከማን ምን ይጠበቃል?
ሀገርን እንደሚመራ አካል መንግስት የመጀመሪያውና ትልቁን ድርሻ ቢወስድም እንኳ የትኛውም የማህበረሰብ ክፍል ይሄ ኃላፊነት አለበት። ምክንያቱም እነዚህ ልጆች ቢማሩ፣ እነዚህ ወጣቶች ወደፊት ለፊት ቢመጡ፣ ውሳኔ የመስጠት አቅማቸው ቢዳብር፣ በእውቀት አእምሯቸው ቢሰፋ የሚጠቅሙት ሀገርን ስለሆነ ማለት ነው። ሀገር ደግሞ የጋራ ነች። ማህበረሰብ የራሱ የሆነ ኃላፊነት አለበት፣ አካባቢውን ምቹና ደህንነቱ የተጠበቀ ከማድረግ አንጻር ባላቸው አቅምና ችሎታ ከመተማመንና እድል ከመስጠት አንጻር ማህበረሰቡ፣ ትምህርት ቤቱ ኃላፊነት አለበት። የመንግስት ተቋማት በአጠቃላይ ከትምህርት ቤት ጀምሮ የጤና ሁኔታ፣ ሁሉም ኃላፊነት አለባቸው። እንደኛ ደግሞ ሲቪል ማህበረሰቦች ቀጥታ ከእነሱ ጋር ያለን ግንኙነት እነሱና እነሱን የሚመለከት ስራ ስለሆነ እኛ ኃላፊነት አለብን። ዓለም አቀፉ ማህበረሰብ ራሱ ኃላፊነት አለበት። እነዚህ ወጣት ልጆች የዓለም አቀፉ ማህበረሰብ ራሱ ትኩረትን ይሻሉና ሁሉም ኃላፊነት አለበት።
ምንድነው አብዛኛውን ጊዜ ግን እነዚህ እንቅስቃሴዎች አሁን ሴቶችን ማብቃትም ሆነ ወደ ውሳኔ ሰጭነት ለማምጣት ብዙዎቹ እንቅስቃሴዎች የሚታዩት እነዚህ ሲቪል ማህበረሰብ ጋር ነው? ምናልባት እዛ ላይ ያለ ገንዘብ ስላለ ነው? ከውጭ የሚመጣ ገንዘብስ ባይኖር እንዴት ነው ይህንን ነገር መስራት የምንችለው?
ዋናና ዋና አላማችን እነሱን ማብቃት እነሱ ላይ መስራት ስለሆነ ነው። ስለሚያስጠይቀን የተጠያቂነት ጉዳይ ስላለው ነው። ያው ብሩን የሰጠሽ አካል ይጠይቅሻል፣ ተጠሪ ነሽ። ሁለተኛ ማህበረሰቡ ጋር ጠልቀሽ ገብተሽ እንደዚህ አይነት ነገሮች ላይ ወርደሽ በሰራሽ ቁጥር ደግሞ ክፍተቱን ታይዋለሽ እና የቀን ተቀን የዕለት ተዕለት ሀሳብሽና ስራሽ እነዛን ክፍተቶች የምትደፍኝበትን መንገድና ቀዳዳ መፈለግ ነው የሚሆነው። በብዛት የእኛ ስራ ቀጥታ ከማህበረሰቡ ጋር የሚያገናኝ ነው። ወርደሽ የምትሰሪያቸው ስራዎች ናቸው። ወይ ቀበሌ ላይ ነው የምታገኝን ወይ የሆነ ስለዚህ በትክክል ያለውን ክፍተት ታይዋለሽ። እሱ ደግሞ ይበልጥ እንድትዘጋጁ ይበልጥ ሌሎች ነገሮች እንድታስቢ ያደርጋል። ሌላው ተጠያቂነት ነው። ከውጭ የሚመጣው ነገር ቢቆም እሱ ትልቅ አደጋ ነው። አሁን ባለን ነባራዊ ሁኔታ እኔ እስከማውቀው ድረስ ሎካል ሪሶርስ የሚጠቀም ሲቪል ማህበረሰብ በጣም ዝቅተኛ ነው። በቁጥር እንደው አሉ ብዬ ባምን በጣም በቁጥር በጣም ኢምንት ነው የሚሆኑት። ከማህበረሰቡ ሀብት አሰባስቦ ለማህበረሰቡ ጥቅም የሚያውል ማለት ነው። ስለዚህ አደጋ ነው ብዬ አስባለሁ።
እንዴት ነው ያንን መታደግ የምንችለው?
አንደኛ አሁን ማህበረሰብን የድጋፍ የሀብት ምናምን እንቅስቃሴዎች ስጠይቂ ብዙ ጊዜ የሚያያዘው ወይ በጎርፍ አደጋ ለተጎዱ ሰዎች እነሱ መደገፍ የለባቸውም ማለት ነው፣ ወይ ለረሃብ፣ ወይ ለጦርነት፣ ወይ ለተሰደዱ ሰዎች ይህንን መደገፍ ነው። ቀጥታ ሰብአዊ እርዳታ ላይ የሚደረጉ ድጋፎች ላይ ነው ሰዎችን የምታገኛቸው። ማህበረሰብን ለወደፊት ከማብቃት አንጻር ከማሳደግ አንጻር በተለይ ይሄ የእድገት ስራዎች ላይ የሚሰሩ ሲቪል ማህበረሰባትን መደገፍ ራሱ ቅንጦት የሚመስለው ማህበረሰብ አለ እንደኛ ማህበረሰብ፣ እና እዛ አመለካከት ላይ መስራት መቻል ያስፈልጋል። እኛም ለማህበረሰቡ የምንሰራውን ስራ የማሳወቅ ማህበረሰቡን መቅረብና ተገቢውን ድጋፍና መጣር ያስፈልገናል። አንዳንድ ቦታ ላይ በጣም ያስደነግጥሻል። ልክ አንቺ እንደ ረጂ ስትሄጂ ማህበረሰቡ ደግሞ እንደ ተረጂ አይነት አመለካከት ነው ያለው። እሱ አመለካከት መወገድ መቻል አለበት። እዛ ላይ መስራት መቻል አለብን ብዬ አምናለሁ።
ሴት ልጅ ከማብቃት ለውሳኔ ሰጭነት ከማምጣት አንጻር እንዴት ታያቸዋለሽ እየተሰሩ ያሉትን ስራዎች?
ጅምር ናቸው ብዬ ነው የማስበው። እርግጥ ከ1953 ጀምሮ በኢትዮጵያ በጣም በርካታ የሴት እንቅስቃሴዎች፣ ስራዎች ይሰራሉ። በአንድም በሌላም መልክ ካለን የማህበረሰብ ስፋት ካሉ ነባራዊ ሁኔታዎች በጣም ጠንካራ ከመሆናቸው አንጻር እኔ ጅምር ናቸው ብዬ ነው የማስበው። የሲቪል ማህበረሰባት እንቅስቃሴ፣ የመንግስት የራሱ እንቅስቃሴ፣ የማህበረሰቡ እንቅስቃሴ ራሱ በበቂ ሁኔታ ነው ብዬ አላምንም። ለዛም ነው ለውጦቹ ጠብ የማይሉ የሚመስሉት። አንዳንድ ለውጦች እንደውም ከተለወጡም በኋላ ተመልሰው እንደገና ወደ ነበረው ነገር ሲመለሱ እናያቸዋለን። ምክንያቱም ወጥ የሆነ ነገር ስላልተሰራላቸው፣ በተቋም ደረጃ ስላልተሰራላቸው እና ገና በጣም ይቀራቸዋል ብዬ ነው የማምነው።
ከሴቶች ጋር የተያያዘ ነገር የሚሰሩት በፕሮጀክት ነው እና ያ ፕሮጀክት ጊዜውን ጨርሶ ሲያልቅ ከሁለት ዓመት በኋላ ተመልሰሽ ብትሄጂ ያ ስትለፊበት የነበረው ነገር መልሶ ማግኘት በጣም አስቸጋሪ ነው የሚሆነው እና እዛ ላይ ያለሽ አስተሳሰብ ምንድን ነው? ወደ ማህበረሰቡ በደንብ እንዲሰርጽ ለማድረግ ምን ይጠበቃል? ከሲቪል ማህበራት፣ ከመንግስት፣ እንዲሁም ጉዳዩ ከሚመለከታቸው አካላት?
እንግዲህ የቀጣይነት ጥያቄን ስንመለከትና ማህበረሰብ ውስጥ እንዴት ይሰርጻል ያ ነገር እና ማህበረሰቡ እንዲሰራበት ማድረግ እንችላለን የሚለውን ስንመለከት የሚታየኝ ትልቅ ክፍተት ተያይዞ የመስራት ክፍተት ነው። መንግስት ከሲቪል ማህበረሰቡ ጋር፣ ሲቪል ማህበረሰብ ከማህበረሰብ ጋር። ሲቪል ማህበረሰቡ ፕሮጀክት ቀረጸ፣ ያችን ፕሮጀክት አስፈጽሞ ወጣ። ማህበረሰቡም ደግሞ ቅድም እንዳልኩ ሽረጅና ተረጅ አይነት አመለካከት ነው ያለው። እነሱ ጋር እስካልመጣ ድረስ ብዙም ቢመጣም ደግሞ በቃ አንድ ዙር ረድተውን ሄዱ የሚል አይነት አመለካከቶች አያለው። ስለዚህ ምን ያስፈልጋል ብዬ አስባለሁ፣ የእነዚህ ሶስት አካላት መናበብና ተባብሮ መስራት ያስፈልጋል። የማህበረሰብ አመለካከት ላይ ቢሰራ መንግስትም ደግሞ የሚሰራውን ነገር በተወሰነ መልኩም ቢሆን የሞኒተሪንግ ብቻ ሳይሆን የመደገፍ ስራ ቢሰራ የተባበረው ክንድ ይሄንን ነገር ያመጣዋል ብዬ አስባለሁ።
እንደ ሴቶች በብዛት የተሳተፉበት የፖለቲካ መድረክም ወይም ደግሞ ሌሎች እንቅስቃሴዎች ላይ ምንድን ነው የሚመስለው? ዓለም አቀፍ ተሞክሮውን ስናይ
ሚዛናዊ ነው። ሚዛናዊ ስለሚሆን አሁን ከሁከት ከግርግር ከሌብነት ሙሉ ለሙሉ ንጹህ ነው ማለት ሳይሆን ግን በአንጻራዊነት የተሻለ ነው። ሁለተኛ ውሳኔዎቹ ብዙ ጊዜ ሚዛናዊ ናቸው። የሴቷን አመለካከት ወደ ጠረጴዛ ማምጣት ስለቻሉ ብዙ ጊዜ አይተሽ ከሆነ ስካንዲኔቪያን ሀገሮች ፍርድ ቤቶች ራሱ የሚከፈቱት በአመት አንዴ ነው። ግጭት አይታይባቸውም። እድገቱም የተሻለ ነው የሚሆነው። ሚዛናዊ የሆነ ነገር ይኖራል። ሴቶችን ማሳተፍ ይህንን ነገር ያመጣል ብዬ አስባለሁ። ብዙ ጊዜ ሙስና ላይ አይጠረጠሩም። ያው ሙስና የሚሰሩ የሉም ማለት አይደለም፣ ግን በአንጻራዊ አይደለም የምታወዳደሪው። እና እነዚህን አስተዳደራዊ ክፍተቶች ለመሸፈን ሴቶችን ወደ መድረኩ ማምጣት ጠቃሚ ነው ብዬ አምናለሁ።
ልጃገረዶችን ወደ ውሳኔ ሰጭነትም ሆነ ወደ ፖለቲካ ተሳትፎ ማምጣት ለወደፊቷ ኢትዮጵያ የሚጠቅማት ነገር ነው እየተነጋገርን ያለ። ከዛ ጋር በተያያዘ የምትጨምሪልኝ ነገር ካለሽ?
የዛሬ ትውልድ ላይ ካልሰራን የነገ ተስፋችን የጨለመ ነው። ስለዚህ እንደ ማህበረሰብ፣ እንደ ሲቪል ማህበረሰብ፣ እንደ መንግስት፣ እንደ ወላጅ፣ ሌሎቻችን ደግሞ ቤት ውስጥ ሴትና ወንድ ልጆችን እንደሚቀርጽ እንደሚያሳድግ ወላጅ ነገን የምንሰራው በእጃችን ነው ብለን እናስባለን። የሚደፍረውም ልጅ ከቤታችን ነው የሚወጣው፣ ከሌላ ማህበረሰብ የመጣ አይደለም፣ እኛው ማህበረሰብ ውስጥ ያደገ ልጅ ነው። የምትደፈረውም ሴት ልጅ እኛው ማህበረሰብ ውስጥ ያደገች ናት። ለውሳኔ ሰጭነት ራሷን አብቅታ የምትመጣውም ሴት እዚሁ ማህበረሰባችን ውስጥ ነው ያለችው። ምንም አይነት እድል የሌላትም ሴት በተመሳሳይ ሁኔታ ማለት ነው። ዛሬ ላይ እየሰራን ነጋችንን ብሩህ ለማድረግ ሴቶችን ከማብቃት አንጻር ሁሉም እጅ ለእጅ ተያይዞ ቢሰራ፣ ሁሉም እጅ ለእጅ ተያይዞ ቢጠይቅ መብቷ ሲቀር ለምን ብሎ የመጠየቅ ልምድ ቢኖረን የተሻለ ነገ ይኖረናል ብዬ አስባለሁ።
እንግዳይን ከልብ ነው የማመሰግነው። ሴቶችን ወደ ውሳኔ ሰጭነትና ትርጉም ያለው ፖለቲካዊ ተሳትፎ እንዲኖራቸው ዛሬ ላይ የምናመቻችላቸው መልካም ሁኔታ ትምህርትን ጨምሮ ለነገ ማንነታቸው ወሳኝ ነው። ይህንን እውን ለማድረግ ደግሞ ሁሉም በጋራ መስራት አለበት። የተናጥል ጥረት ውጤቱ ብዙም ማመርቂ ስለማይሆን መንግስትም ሆነ በዚህ ጉዳይ ላይ የሚሰሩ ሲቪል ማህበራት በጋራ በመሆን አመርቂ ውጤት ማስመዝገብ ይችላሉ። ማህበረሰቡም እዚህ ላይ የሚኖሩ አስተዋጽኦ ቀላል አይደለም። እስኪ አሁን እናንተ አድማጮቻችንም እንግዳችንም በአጠቃላይ የእሷ ድምፅ ቤተሰቦች በዚህ ሙዚቃ ዘና ብለን ተመልሰን እንገናኛለን። Yeah.
በነገራችን ላይ አሁን ላይ ለሴቶች የሚሰጠው ትኩረት ሳይኖር ሴቶችም ስለ መብቶቻቸው ብዙም በማይጠይቁበት ጊዜ ሴቶች አሁን ላሉበት ደረጃ እንዲደርሱ እና የእኩልነት ጥያቄያቸው ትኩረት እንዲያገኝና የጾታ እኩልነትን ለማምጣት በርካታ ሴቶች ወንዶችም ጭምር የማይረሳ ተጋድሎ ፈጽመዋል። በሰሩት ስራ የምንዘክራቸው ሁሌም የምናወድሳቸው በርካታ እንግዶችም አሉን። ለዛሬ የአምባሳደር ቆንጅት ስነጎርጊስን ታሪክ ይዘንላችሁ መተናል። ወደዛው እንለፍ።
እንደ ኢትዮጵያውያን የዘመን አቆጣጠር በ1932 ዓመተ ምህረት በሐረር ከተማ የተወለደችው አምባሳደር ቆንጅት ስነጎርጊስ እድገቷም በተወለደችበት ሐረር ከተማ እንደሆነ ከዛም ወደ አዲስ አበባ ከቤተሰቦቿ ጋር እንደመጣች ይነገራል። አምባሳደር ቆንጅት ከታላቅ እህቷ ጋር ወደ እንግሊዝ ሀገር ተጉዛ ለንደን ዩኒቨርሲቲ ኮሌጅን በ1954 ዓመተ ምህረት ተቀላቀላለች። በመቀጠልም በዓለም አቀፍ ግንኙነት የመጀመሪያ ዲግሪዋን አግኝታለች። ከዚህ ባሻገር በአሜሪካ የተለያዩ ግዛቶች ተዘዋውራ የመማር ድሉን ያገኘች ሲሆን ኒውዮርክ ከሚገኘው ከታላቁ ኮሎምቢያ ዩኒቨርሲቲ በ1963 ዓመተ ምህረት የኮርኔጊ ፌሎሺፕ አግኝታለች። አምባሳደር ቆንጅት በወጣትነት እድሜዋ ነበር በዓለም አቀፍ ጉዳዮችና በተባበሩት መንግስታት ተግባራት የተማረከችው። ምንም እንኳን የተባበሩት መንግስታት ድርጅት እንዴት እንደሚሰራ የማየት በድርጅቱ ውስጥም ተቀላቅሎ የመስራት ከፍተኛ ጉጉት ቢያድርባትም በጊዜው በምን መልኩ መቀላቀል እንደሚቻል ባለማወቋ ሳይሳካለት ቀርቷል። ሆኖም በወቅቱ ለንደን በሚገኘው የኢትዮጵያ ኤምባሲ ሰራ ከነበረው ጓደኛዋ በኢትዮጵያ የውጭ ጉዳይ ሚኒስቴር መስራትና በኒውዮርክ ሚሲዮን ለመመደብ ከቻለች በተባበሩት መንግስታት ውስጥ የመስራት ድሉን ማግኘት እንደምትችል ምክር ታገኛለች። እሷም የጓደኛዋን ምክር በመቀበል ወዲያው ወደ አዲስ አበባ በመምጣት በውጭ ጉዳይ ሚኒስቴር ውስጥ ለመስራት የሥራ ማመልከቻዋን አስገባች። ሆኖም ግን በወቅቱ ከውጭ ሀገር ለተመለሱ ኢትዮጵያውያን የሥራ ምደባ ከሚሰጡት ኃላፊ ይህ የሴቶች ሥራ አይደለም የሚል አስደንጋጭና ያልተጠበቀ ምላሽ አግኝታለች። ይህ ምላሽ ግን የሷን ጠንካራ ፍላጎት ፈጽሞ ሊገታው አልቻለም። የአፍሪካ አንድነት ድርጅት ከመቋቋሙ ከአንድ ዓመት በፊት እንደ ኢትዮጵያውያን አቆጣጠር በ1962 ዓመተ ምህረት ነበር አምባሳደር ቆንጅት በውጭ ጉዳይ ሚኒስቴር ስራዋን የጀመረችው። በዚህ መልኩ ስራዋን ከጀመረች በኋላ ለ53 ዓመታት በርካታ ኃላፊነት ቦታዎችን በመያዝ የውጭ ጉዳይ ሚኒስቴርን ከተቀላቀለች ወዲህ በአዲስ አበባም ሆነ በውጭ አገራት ላይ አገልግላለች። ከቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት ጀምሮ አገሯን ማገልገሏ ብቻ ሳይሆን ብዙ እንቅፋቶችን አልፋ በሙያዋ መሰላል ጫፍ ላይ ደረሰች ጀግና ሴት ነች። ለሥራዋ መሳካት ያላትን እውቀትና ልምድ አሟጣ በመጠቀሟ ማንኛውም ዲፕሎማት የሚመኘውን ከፍተኛ ደረጃ ላይ መድረሷ የልፋቷ ውጤት መሆኑ ግልጽ ነው። እንደ አውሮፓውያን አቆጣጠር በ2016 በዲፕሎማቲክ መስክ ላበረከተቻቸው ከፍተኛ አስተዋጽኦዎች ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ዲግሪ ተበርክቶላታል። አምባሳደሯ በጃፓንና በአፍሪካ ሀገራት መካከል ያለውን ግንኙነት እንዲጠናከር ትልቅ ሚና የተጫወተች ኢትዮጵያዊ ዲፕሎማት ስትሆን ይህንን ታሳቢ በማድረግ በጃፓንና በአፍሪካ መካከል የጋራ መግባባት እንዲጠናከር ላበረከተችው የላቀ አስተዋጽኦ የጃፓን የውጭ ጉዳይ ሚኒስቴር እንደ አውሮፓውያን አቆጣጠር በ2020 ለአምባሳደሯ እውቅና ሰጥቷታል። ሙያዬ ህይወቴ ነው፣ ለዚህም ነው ሁሉንም መስዋዕት የከፈልኩት። አግሬን ካማገልገል የሚበልጥ ክብር የለም በማለት በህዳር 2015 ዓመተ ምህረት በአፍሪካ ህብረትን ስትሰናበት ተናግራለች። አምባሳደር ቆንጅት ስነጎርጊስ ለደፋርና ጠንካራ ሴት ዲፕሎማቶች አነሳሽ ነች። ከግማሽ መቶ ዓመት በላይ አገሯንና በአፍሪካም ለረጅም ዓመታት ያገለገለችው ዲፕሎማት አምባሳደር ቆንጅት በቅርቡ ከጠቅላይ ሚኒስትር አብይ አህመድ በዲፕሎማቲክ መድረክ ላበረከተቻቸው አስተዋጽኦዎች የአድናቆት ሰርተፍኬትን ተቀብላለች።
እናንተም በየአካባቢያችሁ በየቤታችሁ ብዙ ጀግኖች አሉ። በማህበረሰብ ውስጥ ለውጥ ለማምጣት የሚጥሩ ራሳቸውን መስዋዕት አድርገው ለሌሎች ተስፋ ለመሆን የሚፍጨረጨሩ፣ በአጠቃላይ እናንተ ባላችሁበት አካባቢም ይሁን በሀገር ውስጥም ሆነ በዓለም ዙሪያ እናንተ አድማጮቻችን የገሌ ታሪክ ቢቀርብ ብላችሁ የምትጠቁሙት ካለ ደውላችሁ ወይም በአጭር የጽሑፍ መልእክት አሳውቁን። እኛም ለእናንተ እንዲመጥን አድርገን እናሰማችኋለን። አስተያየት የምትሰጡበት የስልክ መስመራችን 0977 110077 ነው። ደውሉ፣ አጭር የጽሑፍ መልእክትም ላኩልን። ዛሬ ሴቶችና ልጃገረዶች ትርጉም ያለው የፖለቲካ ተሳትፎ ቢኖራቸውና የውሳኔ ሰጭነት አቅማቸው ቢጠነክር ያለው ጠቀሜታ ምን እንደሚሆን ተነጋገርን። ሴቶች ቁጥር ሳይሆን ትርጉም ያለው የፖለቲካ ተሳትፎ እንዲኖራቸው ደግሞ ምቹ ሁኔታዎችን መፍጠር ያንተም ያንቺም የኔም የሁላችንም ኃላፊነት ነውና ለለውጥ ተጋግዘን እንስራ የዛሬው የእሷ ድምጽ የሬዲዮ ፕሮግራም መልእክት ነው። እንግዲህ ይህንን ካልን ዘንዳ ሰዓታችን እየተገባደደ መሆኑን ላስታውሳችሁ ነው። ከመሰናባበታችን በፊት ግን ከደዋዮቻችን መካከል አለማየሁ ኃይሌ ከዶዩ ገና በረቱ፣ እኛ አካባቢ ወንድ ሲወለድ 4 ጊዜ እልል ይባላል፣ ሴት ስትወለድ ደግሞ 3 ጊዜ እልል ይባላል የሚል መልእክት ነግሮናል። እንዲህ ያሉ ልማዶችና ያልተገቡ አመለካከቶች ናቸው እንግዲህ ወደ ተግባር ተቀይረው ሴቶችን ዝቅ፣ ወንዶችን ደግሞ ከሴቶች የተሻሉ አድርገው የሚያቀርቡት። እነዚህን ደግሞ ከማህበረሰብ ውስጥ ለማስቀረት ሁላችንም በጋራ ለውጥ የሚያመጣ ስራ መስራት አለብን። እንግዲህ የዛሬው መሰናዷችን እየተገባደደ ነው። ሳምንት ግን ልክ ዛሬ በተገናኘንበት ሰዓት ለመገናኘት ቀጠሮ እንያዝ። ማክሰኞ ምሽት ከ3:10 እስከ 3:40 የእሷ ድምጽ የሬዲዮ ፕሮግራም ከቤታችሁ ይደርሳል። ሳምንት ጠብቁን። ሳምንት ስንገናኝ
ጠቅላይ ቢሮ አትገቢ፣ ለምንድን ነው ጊዜሽን የሚያባክንብሽ? ይልቅ መስፋቱን መፍተሉን የቤት ባልትናውን ብትማሪ ጥሩ ነው ትለኛለች የብቻዬ።
እስከ ሳምንት እናንተ ለእኛ መደወላችሁን፣ አጭር የጽሑፍ መልእክት መላካችሁን እንዳትረሱ። የተንቀሳቃሽ ስልክ ቁጥራችን 0977 110077 ነው። ደውሉ፣ አጭር የጽሑፍ መልእክትም ላኩ።
የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ